ሰላም እናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አብዛኞቹ ባለ ማሽኖች የከተማ ነዋሪዎች ናቸው። አርሶ አደሩ ያለው ገጠር ነው። ሁለቱ የሚገናኙበት መንገድ በጣም የተዘበራረቀ እና ደግሞ በጣም ግድ ደበል ያልሆነ አይነት የአገልግሎት አሰጣጥ ነው።
ሄሎ እርፍ የኢትዮጵያ አርሶ አደሮችን ከዘመናዊ የግብርና መሳሪያ አቅራቢዎች ጋር ለማገናኘት ያለመ በወጣቶች የተገነባ አገልግሎት ነው። የአገልግሎቱ መስራች አላዛር ሚካኤል የምሽት እንግዳችን ነው። ቆየት ብለን እናገኘዋለን። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። እርፍ የኢትዮጵያ አርሶ አደሮችን ከዘመናዊ የግብርና መሳሪያ አቅራቢዎች ጋር ለማገናኘት ያለመ አገልግሎት ነው። በወጣቶች የሚሰጠው ይህ አገልግሎት ያለውን እርባና በመመልከት ለተለያዩ ሽልማቶች በቅቷል። በተለያዩ ዓለም አቀፍ ውድድሮች ላይም ታጭቷል። ስለ አገልግሎቱ የበለጠ ለማወቅ አጋር መስራችና ስራ አስኪያጅ ከሆነው አላዛር ሚካኤል ጋር ቆይታ አድርጌያለሁ። አላዛር አገልግሎቱ እንዲጀመር መነሻ የሆኑ ጉዳዮችን ቀድሞ ያስረዳናል።
ይቋቋም ከገፉት ምክንያቶች ልጀምርና ያው እንግዲህ ሁለታችን እኔም ፓርትነሬም በኢትዮጵያ ግብርና ውስጥ በተለያዩ ድርጅቶች ውስጥ እየሰራን የኢትዮጵያን ግብርና የመረዳት እድሉን ፈጥሮልናል እና አብዛኛው አርሶ አደር ነገር ሁላችንም እንደምናውቀው ከተለመደው ከበሬና ከሰው ኃይል የእርሻ መንገድ አልተላቀቀም አሁንም ድረስ እና ብዙዎቹ ችግሮች ከዚህ ጋር የተያያዙ ችግሮች አሉበት። በሌላ ጎን ደግሞ አሁን የእርሻ ሜካናይዜሽን ወይም የእርሻ ማሽኖችን የመጠቀም የመግዛት ልምዱ እየዳበረ መጥቷል። ግን ይሄ እያንዳንዱ አርሶ አደር ትራክተር ወይ ኮምባይነር ወይ ትሬሸር የተመሳሰሉትን ማሽኖች አይገዛም ባለው ሁኔታ። ስለዚህ ያለው ሂደት የገዙ ሰዎች ለሌላቸው የማከራየት ስራ ነው እየተሰራ ያለው። ግን እሱም ቢሆን ውጤት ሊያስገኝ በሚችልበት ሁኔታ አይደለም። ምክንያቱም አብዛኞቹ ባለ ማሽኖች የከተማ ነዋሪዎች ናቸው። አርሶ አደሩ ያለው ገጠር ነው። ሁለቱ የሚገናኙበት መንገድ በጣም የተዘበራረቀ እና ደግሞ በጣም ደብል ያልሆነ አይነት የአገልግሎት አሰጣጥ ነው ያለው እና ከነዚህን ችግሮች በመመልከት ነው እንግዲህ ይህንን ነገር እንዴት ማሻሻል እንችላለን ወደሚለው ሀሳብ የመጣ ነው ማለት ነው።
የእናንተ አገልግሎት በተለይ በግብርናው ዘርፍ መልካም የሚባል አስተዋጽኦ ለማበርከት ያለም እንደሆነ እንግዲህ ጠቀስ አድርገህልናል። በምን መልኩ ነው ገበሬዎቹ የሚጠቀሙበት?
በጣም ጥሩ። እንግዲህ ሄሎ እርፍ በ2018 ሀሳቡን አመንጭተን ስንጀምረው የታሰበው ምንድን ነው? ቅድም እንዳልኩት አርሶ አደሩ ያለው ገጠር ነው። ባለ ማሽኖቹ ባለ ትራክተሮቹ ደግሞ በብዛት ከተማ አካባቢ ነው ያሉት። ስለዚህ ሁለቱን በቀላሉ ማገናኘት የምንችልበት መንገድ ምንድን ነው ብለን ነው ያሰብነው። ይህንን ለማገናኘት ሄሎ እርፍ ሶስት መንገዶችን ይጠቀማል። አንድ የሞባይል መተግበሪያ አለን። ጨዋለም ኡበር እንደምንለው ወይም ደግሞ በሀገራችን እየተለመደ እንደመጣው ራይድ ሄሊንግ ሰርቪስ አይነት ሞባይል መተግበሪያ ዴቨሎፕ አድርገንለታል፣ ሰርተንለታል። ስማርትፎን ተጠቃሚ አርሶ አደሮች የሉም። ቢኖሩ በዛ ራሳቸውን ሬጅስተር አድርገው ወደ እኛ ፕላትፎርም የሚፈልጉትን ሰርቪስ ማሳወቅ ይችላሉ ማለት ነው፣ ወደ ሄሎ እርፍ። ሁለተኛው መንገድ ደግሞ ጥሪ ማዕከል ወይም ኮል ሴንተር የምንለው ነው። 9886 የሚባል የጥሪ ማዕከል አለን። በዛ ወደ ቀጥታ በመደወል መመዝገብና የሚፈልጉትን አገልግሎት በሚፈልጉት ቀን እንዲያገኙ እዛ ላይ መመዝገብ ይችላሉ። እነዚህ ሁለቱም መንገዶች ግን ቀጥታ ሊደረስባቸው የማይችሉ ስለሆነ ከግብርና ሚኒስቴር እና ከሌሎች ፓርትነሮች ጋር በጋራ በመሆን በኢትዮጵያ ግብርና እንግዲህ ታች ከአርሶ አደሩ ጋር የሚሰሩ የልማት ሰራተኛ የሚባሉ ባለሙያዎች አሉ፣ ወይም ኤክስቴንሽን ኤጀንቶች የምንላቸው ማለት ነው። ስለዚህ እነሱን በማሰልጠን አርሶ አደሩን ፍላጎት ሲኖረው እነሱ ጋር እየሄደ ይመዘገባል። እኛ እነሱ ያሏቸው ስማርትፎኖች ላይ ወይም ታብሌቶች ላይ መተግበሪያችንን ጭነናል። ዜን በዛ መሰረት ይመዘግቡና ወደ እኛ ሲስተም ይልካሉ። ስማርትፎን ወይም ደግሞ ታብሌት ደግሞ የሌላቸው የልማት ሰራተኞች በወረቀትና በእስክሪብቶ መዝግበው በ9886 ላይ ደውለው ያንን ፍላጎት ያስመዘግባሉ። ዜን በሌላኛው ሳይድ ደግሞ እየመዘገብን መረጃቸውን እያደራጀናቸው ያሉ አገልግሎት ሰጪዎች ያሉ ባለ ትራክተሮች፣ ባለ ኮምባይን ሃርቨስተሮች፣ ባለ መውቂያ ማሽኖች ዜን እንደ አፕሮፕሬትሊ እንደተፈለገው አገልግሎት እና ለተፈለገው ቦታ በአቅራቢያው ያለውን አገልግሎት ሰጪ ከአርሶ አደሩ ጋር ሊንክ እናደርጋለን ማለት ነው። ይሄ አልቲሜት ታርጌቱ ምንድን ነው? የሚያመጣው ኢምፓክት ምንድን ነው ደግሞ ብለን ስንጠይቅ እርሻው በደንብ የመታረስ ውቂያ በደንብ የመወቃት ነገር ስለሚኖር የበለጠ ፕሮዳክቲቭ እንዲሆን ያደርገዋል። ሶ አልቲሜትሊ የምግብ ዋስትና እየተረጋገጠ የገቢ ምንጩ እየጨመረ እንዲሄድ ማድረግ ነው አልቲሜት ታርጌቱ።
ከተጠቃሚ ገበሬዎች ያገኛችሁት ምላሽ ምን ይመስላል? እንደሚታወቀው ለዓመታት የኢትዮጵያ አርሶ አደሮች በባህላዊ መንገድ ነው ሲያርሱ ምርትም ሲሰበስቡ የቆዩትና ከዘመናዊ ማሽን ባለቤቶች ጋር ባላቸው ግንኙነት ውስጥ ይሄ አገልግሎት በምን መልኩ ጠቀማቸው? ያላቸው ምላሽ ምን ይመስላል? በአጠቃላይ
ይህንን አገልግሎት የመተግበሪያውንና ሌሎች ነገሮችን ዲዛይን በማድረግ በመስራት ወደ 2 ዓመት ተኩል አካባቢ ከቆየም በኋላ ባለፈው ዓመት ግንቦት አካባቢ ነው ስራውን የጀመርነው መሬት ላይ ወርደን። ያ ወቅት የመሬት ዝግጅት ወቅት ነበረ። አሁን ደግሞ በመኸር ወቅትም እንደዚሁ የውቂያ አገልግሎትን እንዲያገኙ ለማድረግ ጥረት አድርገናል። እስካሁን እንግዲህ የሙከራ አገልግሎት ነበር ስንሰጥ የነበረው፣ አንድ ወረዳ ላይ ነበረ ስንሰጥ የነበረው እና እስካሁን ባለው በዚች በትንሿ በስድስት ወሩ ወደ 1000 አካባቢ የሚጠጉ አርሶ አደሮችን ሜካናይዜሽን አገልግሎት እንዲጠቀሙ አክሰስ እንዲያደርጉ ማድረግ ችለናል እና በቅርቡ ተመልሰን ሄደን እነሱን ኢንተርቪው የማድረግ ስራ እየሰራን ነበረ። ምንድን ነው ያላቸው ፊድባክ፣ ምንድን ነው የተሰማቸው ስሜት የሚለው እና በእውነቱ በጣም ከጠበቅነው በላይ ነበረ የአገልግሎቱ ተቀባይነት። ኦልሞስት ይሄ በሚፈለግበት ሰዓት ላይ የመጣ አይነት አገልግሎት እንደሆነ ነው ከአርሶ አደሮቹም ከአርሶ አደሮቹ ጋር ከሚሰሩትም የልማት ሰራተኞች ያገኘነው ፊድባክ እና በጣም ኢንከሬጅ የሚያደርግ ነገር ነው። እንግዲህ አስፍተን ደግሞ ብዙ ብዙ ቦታዎች ላይ ይሄንን ነገር ለመስራት የሚያስችል አይነት የአርሶ አደር ተቀባይነት ነው ያገኘ ነው።
በዚህ አገልግሎት የተለያዩ ሽልማቶችን የተለያዩ እውቅናዎችን እንዳገኛችሁም ሰምተናል። አሁን ደግሞ በአንድ ዓለም አቀፍ የአግሪቴክ የውድድር ላይም ተሳታፊ እጩዎች እንደሆናችሁ ሰምተናል። እነዚህ ውድድሮች በእናንተ የስራ ጉዞ ውስጥ ምን አይነት አስተዋጽኦ አላቸው? በምን መልኩ ጠቀሟችሁ? ለወደፊቱ ያላችሁ እቅድና አላማስ ምንድን ነው?
ያው እንግዲህ አሁን ምንድን ነው እንደዚህ አይነት ዓለም አቀፍ ውድድሮች ይሄ ኢመርጂንግ ቴክኖሎጂስ ወይም ደግሞ እየተጀመሩ ያሉ አዳዲስ ቴክኖሎጂዎችን ለማበረታታት እና ያሉባቸውን ችግሮች በተለይ ከፋይናንስ እና ከቴክኒካል ችግሮችን ለመቅረፍ እገዛ የሚያደርጉ ውድድሮች ናቸው። አሁን እየተወዳደርንበት ያለ ነው ወይም የመጨረሻው ስቴጅ ላይ የደረስንበት ውድድር አሜሪካን ሀገር ያለ ሚልከን ሙሴፔ ፋውንዴሽን የሚባል ያዘጋጀው ነው። እሱ ላይ እንግዲህ በዓለም አቀፍ ውድድር ነው። እዛ ላይ ከ13 ሀገራት ወደ 24 የሚሆኑ ከኛ ጋር የሚወዳደሩ ሌሎች አግሪቴክ ካምፓኒዎች አሉ። እንግዲህ በእሱ ዘርፍ እየተወዳደርን ነው። አልቲሜትሊ የእነዚህ ውድድሮች ጥቅም ለእኛ ምንድን ነው? አገልግሎቱ ከተጀመረ ከመጀመሪያው ቀን ጀምሮ ገንዘብ ማስገኘት የሚችሉ ስራዎች አይደሉ፣ ጊዜ ይፈልጋል። እንዳለመታደል ሆኖ ደግሞ ለእንደዚህ አይነት ሰርቪሶች ሀገራችን ውስጥ ያለው የፋይናንስ አቅርቦት በጣም ዝቅተኛ ወይም የለም በሚባል ደረጃ ነው እና እንዲህ አይነት ዓለም አቀፍ ውድድሮች ላይ የምናገኛቸው የገንዘብ ድጋፎች ፕሮጀክቱን ወይም ስራውን እያስቀጠል ነው እንድንሄድ ከምንሰራባቸው ቦታዎች ላይ ጂኦግራፊክ ከቨሬጃችን እንዲሰፋ ብዙ አርሶ አደሮች ጋር እንድንደርስ የሚያደርገን ነው። እግዚአብሔር ረድቶን ካሸነፍን ሙሉ ለሙሉ ስራው ላይ መልሰን ኢንቨስት በማድረግ በብዙ ክልሎች ላይ ይህንን አገልግሎት ለብዙ አርሶ አደሮች ለማዳረስ ይጠቅማል ማለት ነው።
እጅግ በጣም አመሰግናለሁ አላዛር ሚካኤል። የኢትዮጵያን ግብርና ለማዘመን አላማ አድርጎ ስለሚንቀሳቀሰው ሄሎ እርፍ አገልግሎት ማብራሪያ ስለሰጠህን በእጅጉ እናመሰግናለን። መልካም እድል እንዲገጥማችሁም እንመኝላችኋለን።
በጣም እናመሰግናለን። እግዚአብሔር ይስጥልን።
ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ኢትዮጵያ በማህበራዊ የትስስር ገጾች ጨምሮ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከፍትሐ ብሔርና ከወንጀለኛ መቅጫ ሕጉ ድንጋጌዎች በተጨማሪ የጥላቻ ንግግርና ሐሰተኛ መረጃ አዋጅ እንዲሁም የኮምፒውተር ወንጀል አዋጅ የመሳሰሉትን አጽድቃለች። ሆኖም በኢትዮጵያ የማህበራዊ ትስስር ገጾች ምህዳር ውስጥ የሚሰራጩ ሐሰተኛ መረጃዎች፣ የጥላቻ ንግግሮችና ሌሎች ወንጀሎች እየጨመሩ መሄዳቸውን በርካታ ተንታኞች እየተናገሩ ይገኛሉ። ይህን በተመለከተ ስመኝሽ የቆየ ዘለግ ያለ ዳሰሳ አድርጋለች።
በማህበራዊ ሚዲያ የሚሰራጩ የሐሰት ዜናዎችና የተሳሳቱ መረጃዎች በኢትዮጵያ ውስጥ ለሚታዩ የተለያዩ የፖለቲካ ውጥረቶች፣ ግጭቶችና የንጹሃን ሰዎች ግድያዎች አስተዋጽኦ አድርገዋል። ከዛም ባለፈ ማህበራዊ ሚዲያው በዜጎች ስነ ልቦናዊ፣ ምጣኔ ሀብታዊና ማህበራዊ መስተጋብሮች ላይ ጉዳት እያስከተሉ ያሉ መረጃዎችን በስፋት ማሰራጨታቸው የሚያሳስብ ደረጃ ላይ መድረሱን ባለሙያዎች ይገልጻሉ። ከቅርብ ጊዜያት ወዲህ በዩቲዩብ ሲሰራጩ የምናያቸው ከግለሰቦች ዕውቅናና ፈቃድ ውጪ በድብቅ ካሜራ እየተቀረጹ የሚተላለፉ የሰዎችን ገመና ያለ ፈቃድ አደባባይ የሚያወጡ ቀደም ሲል ከቤተሰብ ከጓደኛ ወይም ከሽማግሌዎች ሳይልፍ በእርቅ ለመፍታት ጥረት ይደረግባቸው የነበሩ የባልና የሚስት ጉዳዮች በሚያዋርድ መልኩ ለአደባባይ እንዲውሉና ቤተሰብ እንዲበተን የሚያበረታቱ ቪዲዮዎች ለምሳሌ የሚጠቀሱ ናቸው። ይሁንና ዩቲዩብን ጨምሮ በፌስቡክ፣ በቴሌግራም፣ በትዊተር፣ በቲክቶክ እና በሌሎች የማህበራዊ ሚዲያዎች እንዲሁም የበይነ መረብ ገጾች የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ጨምሮ ማናቸውም ከስነ ምግባር ያፈነገጡ የእምነት ነጻነትን የሚጻረሩና የግለሰቦችን መብት የሚጋፉ መረጃዎች ወንጀል መሆናቸውን የሕግ ባለሙያዎች ይገልጻሉ። አቶ ሰለሞን ጎሹ የሕግና የኮሙኒኬሽን ባለሙያ ሲሆኑ በተለይ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል የወጡ አዋጆችን በማርቀቅ ሂደት ውስጥ ተሳትፈዋል።
ወንጀል ናቸው። ይህንን የግል ያለመነካት መብትን መንካት ሕገ መንግስቱ በአንቀጽ 26 የሚያስቀምጠው በጣም ጠንካራ ፕሮቴክሽን ነው። ለሕዝብ ጥቅም ተብሎ ይህንን ማድረግ የሚያስከትለው በጣም ጠንካራ የሆነ የሕዝብ ጥቅም ጀስቲፋይ ካልተደረገ በስተቀር የፕራይቬሲ ራይቶቹን ወይም ያለመነካት የግለሰቦችን መብታቸውን የሚነኩ ነገሮችን በግለሰብ ደረጃም በሚዲያ አማካኝነትም ሊሰራጭ እንደማይገባ የሚደነግጉ ወይም ያንን የተላለፈ የሚያስከትላቸው ቅጣቶችን የሚደነግጉ ህግጋቶች ኢትዮጵያ በአግባቡ አላት።
አቶ ሰለሞን እንደሚሉት ኢትዮጵያ በበይነ መረብ የሚፈጸሙ ወንጀሎችን በህግ ተጠያቂ የሚያደርጉ የፍትሐብሔርና ወንጀለኛ መቅጫ ህጉን ጨምሮ የተለያዩ የህግ ማዕቀፎች አሏት። ነገር ግን ህጎቹ በየቦታው የተሰባጠሩ መሆናቸውና ህብረተሰቡም ስለ ህጎቹ በቂ መረጃ ለማግኘቱ ለአፈጻጸም አስቸጋሪ ያደርጓቸዋል። ለምሳሌ ከግለኝነት ወይም ካለመነካት መብት ጋር የተገናኙ ወንጀሎች በወንጀለኛ መቅጫ ህጉ ሊጠየቁ ይችላሉ። ከዛ በተጨማሪ ግን በማህበራዊ ሚዲያ አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከወጡ ህጎች አንዱ የመገናኛ ብዙሃን አዋጅ መሆኑን አቶ ሰለሞን ያስረዳሉ።
የመገናኛ ብዙሃን አዋጅ በግልጽ አንድ መገናኛ ብዙሃን ለምሳሌ በኢንተርኔት አማካኝነት አገልግሎት የሚሰጥ የመገናኛ ብዙሃን ሶስት ነገሮችን ሊያሟላ ይገባል። አንደኛ ህጋዊ ድርጅት ሊኖረው ይገባል። ሁለተኛ እነዛን ስራዎች እነዛን ኤዲቶሪያል ውሳኔ የሚሰጥበት መዋቅር ወይም ስትራክቸር ሊኖረው ይገባል። ሶስተኛ እነዛን አገልግሎቶች በኢንተርኔት አማካኝነት አገልግሎቱን የሚሰጥ ከሆነ የበይነ መረብ መገናኛ ብዙሃን የሚለውን ያሟላል ማለት ነው። እሱ አሟልቶ ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር የሰርቲፊኬት ጉዳይ ይመጣል ማለት ነው። እነሱን ያሟላ አካልን ነው ሬጉሌት የሚያደርገው እንደ ተቋማዊ ነው እንጂ የግለሰቦችን ሀሳብን በነጻነት የመግለጽ መብታቸውን የሚገለገሉ ሰዎች ላይ ሞኖፖል የለውም፣ እነዛን የመከታተል የለውም። ነገር ግን የሞኒተሪንግ ስራ ይሰራል። ለምሳሌ የመገናኛ ብዙሃን ባለስልጣን በመገናኛ ብዙሃን ወይም በኮሚኒኬሽን ጉዳይ ላይ መንግስትን አድቫይስ ለሚያደርግ የፖሊሲ ጉዳዮችንም እነሱን ነገሮች በተጓዳኝ ያደርጋል።
በማህበራዊ የብዙሃን መገናኛ ዘዴዎች በሚሰራጩና ጥላቻ በሚታጨቅባቸው መልእክቶች የሚደርሱ ግጭቶችን ለማስቆም ሲባል በ2012 ዓ.ም በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ የዋለው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ ሌላው በማህበራዊ ሚዲያ የሚሰራጩ ጎጂ መረጃዎችን ለማስቆም የወጣ ህግ ነው። አቶ ሰለሞን እንደሚሉት ይህ አዋጅ በህጋዊ መንገድ ለተመዘገቡ መገናኛ ብዙሃን ብቻ ሳይሆን በግለሰቦች ለሚሰራጩ ሐሰተኛ ወይም ጎጂ መረጃዎችም ያገለግላል።
የጥላቻ ንግግርና የሐሰተኛ መረጃ አዋጅ ግን በማህበራዊ መገናኛ ብዙሀንን ጨምሮ የጥላቻ ንግግር የሚያስከትሉ ወይም ደግሞ ሐሰተኛ መረጃ ተብሎ በህጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙሀን ተብሎ የወጣ ህግ አይደለም። ነገር ግን የሐሰተኛ መረጃ ወይም ደግሞ የጥላቻ ንግግር አሰራጭተው ቢገኙ በዚህ አዋጅ የወንጀል ተጠያቂነት ይኖርባቸዋል።
ሌላው በርካቶች መኖሩን እንኳን የማያስተውሉት ህግ በ2016 ዓመተ ምህረት የጸደቀው በኮምፒውተር የሚፈጸሙ ወንጀሎች አዋጅ ነው። ይህ አዋጅ በዋናነት በኮምፒውተር አማካኝነት የሚፈጸሙ የማጭበርበር፣ የማታለልና የስርቆት ወንጀሎችን የሚመለከት ሲሆን ህጉ ለሰብአዊ መብት ጥበቃ በቂ ትኩረት አልሰጠም በሚል ማሻሻያ እንዲደረግበት ሐሳብ ቀርቦ እንደነበር አቶ ሰለሞን ያስታውሳሉ።
በ2016 የወጣው የኮምፒውተር ክራይም አዋጅ ዋናው ትኩረቱ ብሔራዊ ደህንነት ወይም ናሽናል ሴኩሪቲ የሚለውን ጉዳይ ለመጠበቅ በሚል ነው የወጣው። ስለዚህ ለሰብአዊ መብት ድንጋጌዎች ወይም ደግሞ ልዩ ኤክሰፕሽንስ በቂ ትኩረት አልሰጠም በሚል በእኛ ቡድን ተዘጋጅቶ የነበረው ረቂቅ ሁለቱን በብሔራዊ ጸጥታና በግለሰቦች የሰብአዊ መብት ጥበቃ መካከል ባላንስ ለመፍጠር ሁለቱንም ያጣጣመ እንዲሆን ተደርጎ ረቂቅ ቀርቦ ነበር። የዛሬ 3 ዓመት እንግዲህ ከመረጃ ነጻነት አዋጁ አዲሱ ረቂቅ ጋር አብሮ ለፍትህ ሚኒስትር ቀርቦ ነበር። ፍትህ ሚኒስትር በወቅቱ በሌሎች በርካታ አዳዲስ ህጎች እየወጡ ስለነበር ተጨማሪ ውይይት ይደረግበት በባለድርሻ አካላት ብሎ ነበር ያኔ የያዘው። ወደ ካውንስል ኦፍ ሚኒስትርስ አልሄደም። ፍትህ ሚኒስትርም ያን ረቂቅ አስቀምጦ በእጁ እንደቆመ ነው ያለው።
በማህበራዊ ሚዲያ ላይ ከሚፈጸሙ የስም ማጥፋትና የግለሰብን መብት የሚጋፉ ወንጀሎች በተጨማሪ በአሁኑ ሰዓት ኢትዮጵያ ውስጥ ለፖሊስ ራስ ምታት የሆነው ወንጀል ደግሞ በበይነ መረብ ወይም ኦንላይን ባንኪንግ የሚፈጸመው ስርቆትና ግለሰቦችን ኢኮኖሚያዊና ማህበራዊ ቀውስ ውስጥ እየከተተ የሚገኘው ቤቲንግ ወይም ውርርድ መሆናቸውን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ጄይላን አብዲ ይገልጻሉ።
ሞባይል ባንኪንግ አስቸጋሪ የሆነ ነው አንዱ። ሁለተኛ ደግሞ ይሄ ቁማር የሚጫወቱበት ቁማርም አለ፣ በሱ የሚበሉ አሉ። ሁለተኛ ደግሞ ለምሳሌ በዚህ ግሩፕ ውስጥ ግቢ ይሉሻል፣ የተለያዩ አፕሊኬሽኖች አሉ። በቴሌግራም ግሩፕ ያደርጉና ከዛም በኋላ የተወሰነ እቃ በርካሽ ይሸጡልሻል። ከሸጡልሽ በኋላ አንቺ አሁኑ ጨምሬሽ እንድትጫወቺ እያጓጉሻል። ከዛም በኋላ ትልቅ ብር ስትልኪ ስልካቸውን ይዘጋሉ። እንደዚህ አይነት ወንጀሎች በጣም እየተበራከቱ ነው ያሉ ከዲፋሜሽኑ በላይ። ምክንያቱም ዲፋሜሽን ግለሰቡም ራሱ መከላከል ይችላል እኮ፣ ግለሰቡም ከሶ ሰውየውን ተጠያቂ ማድረግ ይችላል።
በማህበራዊ ሚዲያ አማካኝነት የሚፈጸሙና የማህበረሰብን ደህንነት አደጋ ላይ የሚጥሉ ወንጀሎችን ለመከላከል የወጡት ህጎች ወጥ ሆነው አንድ ቦታ ባይኖሩም አቶ ሰለሞን እንደሚሉት በተለያየ ማዕቀፍ ውስጥ ሆነውም ወንጀል ሲከሰት ለማስቆም በግለሰቦች ወይም በፍትህ ሚኒስቴር ክስ መቅረብ ይኖርበታል።
በወንጀል ከተከሰተ በወንጀል ጉዳይ ላይ መንግስትን ወክሎ ክስ የሚያቀርብ ጉዳይሽን የሚከታተል ቢያው መስሪያ ቤት አለ። አቃቢ ህግን ያቀፈው የፍትህ ሚኒስትር ነው ዋነኛው አካል። ነገር ግን የተለያዩ ኤጀንሲዎች በተለያየ ልዩ ጉዳይ ላይ ኃላፊነት ደግሞ ይሰጣቸዋል። ሶ እነዛ ተቋማት ለምሳሌ እንደ ኢንሳ ኦር ሌሎች ተቋማት ከፍትህ ሚኒስትር ጋር በጋራ ዲል የሚያደርጉባቸው የተለያዩ ሰብጀክት ማተሮች ሊኖሩ ይችላሉ። ግን አቃቢ ህግ በራሱ ተነሳሽነት ጉዳዮችን ኢኒሽት አድርጎ ወንጀል አድራጊዎችን ተጠያቂ እንዲሆኑ ያደርጋል። አንዳንድ ግን የተለዩ ወይም ደግሞ በተፈጥሯቸው በጣም ፐርሰናል የሚባሉ ግለኝነት መብት ጋር፣ ያለመነካት መብት ጋር በጣም የተገናኙ አንዳንድ ጉዳዮች ቅሬታ ሲቀርብ ብቻ አቃቢ ህግ የሚያንቀሳቀሳቸው ጉዳዮች አሉ።
በርካታ የሰብአዊ መብት ተከራካሪዎች ግን የጥላቻ ንግግርንና ሐሰተኛ መረጃዎችን ለመቆጣጠር የወጡት ህጎች ዜጎችን ከጥቃት ከመጠበቅ ይልቅ የስጋት ምንጭ መሆናቸውን ነው የሚናገሩት። እንዲያውም በተቃራኒው የመናገር ነጻነትን ለመደፍጠጥና የተለየ ሐሳብ ያላቸውን ሰዎች በማስፈራራት ጸጥ ለማሰኘት ዓላማ እየዋሉ መሆናቸውንም ገልጸው ይከራከራሉ። በማህበረሰብ ውስጥ በማንኛውም መንገድ ወንጀል ሲፈጸም የመከታተልና ለህግ የማቅረብ ኃላፊነት የተጣለበትን ፖሊስ እየፈተኑ ካሉ ወንጀሎች መካከል አንዱ በቴክኖሎጂ በመታገዝ የሚፈጸሙ ወንጀሎች መሆናቸውን ፖሊስ ያምንበታል። በመሆኑም ፖሊሶች እነዚህን ወንጀሎች ለመከላከል ስልጠና እየተሰጣቸው መሆኑን አቶ ጆይላን ይገልጻሉ።
ፖሊስ የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ፖሊሶችን እስከ ውጭ ሀገር ድረስ ልከን አሰልጥነን ደቡብ ኮሪያ፣ በቻይና፣ በዚህ ዙሪያ በተለይ በሳይበር ክራይም ዙሪያ እንደ ስልጠና እንዲያገኙ አድርገን በነዚህ በሶሻል ሚዲያ ላይ በህዝብ ላይ የሚደርሰውን አደጋ ለመከላከል ሐሰተኛ መረጃ እየተሰራጨ በዚህ መንገድ ህዝብን ከህዝብ ጋር የሚያጋጩ በተለያዩ መንገድ የሚሰሩትን ለመቆጣጠር እንድንችል ስልጠና ወስደዋል። ስለዚህ በዛ መሰረት ፖሊስ እያዘ መረጃ ወንጀልን እያጣራባቸው ያሉ ሰዎች ግለሰቦች አሉ። በዚህ ዙሪያ ማለት ነው። በዚህ መሰረት ይሰራል ማለት ነው።
ያም ሆኖ ግን ህብረተሰቡ በማህበራዊ ሚዲያ የሚፈጸሙ ወንጀሎች ወንጀል መሆናቸውን አውቆና ያንን ለመከላከል የወጡ ህጎች እንዳሉ ተረድቶ ክሶችን ወደ ፖሊስ የማቀረቡ ልምድ አለ ወይ ስንል ላቀረብንላቸው ጥያቄ አቶ ጄላንድ ሲመልሱ፣
ህብረተሰቡ እንግዲህ ጉዳት የደረሰበት ሰው ይከሳል። ለምሳሌ ሳያቅ አንድ ሰው እንደዚህ አይነት ቀረጻ የተካሄደበት ትዳር የፈረሰበት ወይም ትዳሩ ጉዳት ላይ የወደቀበት ሰው ካለ በኢንዲቪዥዋልም ማመልከት የሚችልበት ወንጀል አለና፣ ስለዚህ በግለሰብ ደረጃም አመልክቶ እነዛን ሰዎች ተጠያቂ ማድረግ ይችላል። እንግዲህ የወጡ ህጎች በሙሉ ህዝብ ያውቃቸዋል ተብሎ ነው የሚገመተው እና በየጊዜው ደግሞ ኤክስፐርቶች እያስተማሩ ነው ያሉት። ምክንያቱም የኢትዮጵያ ህግ በተለያየ ቦታ ተበታትኖ የሚገኝበት ሁኔታ ስላለ ህብረተሰቡ ያንን ሁሉ ያውቃል ብለን ከገመትንም አስቸጋሪ ስለሆነ፣ በየጊዜው ግን የህግ እውቀት ህብረተሰቡ እንዲኖረው በሬዲዮ በቴሌቪዥን እያስተማርን ነው ያለን።
በማህበራዊ ሚዲያ ተፈጽመው ወደ ህግ የተወሰዱ ጉዳዮች አልፎ አልፎ ይሰማሉ። ለምሳሌ በቅርቡ ልጅ ያሬድ በሚል ስያሜ የሚታወቀው ኮሜዲያን ያሬድ ዘላለም በኮምፒውተር የሚፈጸም ወንጀል ድንጋጌን በመተላለፍ የቤተ ክርስቲያንንና የሰዎችን ክብርና ስም በማጉደፍ እንዲሁም የጥላቻ ንግግርን በማሰራጨት ክስ ተመስርቶበት ነበር። ሆኖም አቶ ሰለሞን እንደሚሉት አብዛኞቹ በስም ማጥፋትና በመሳሰሉት ወንጀሎች ክስ ተመስርቶባቸው ወደ ህግ የሚወሰዱ ወንጀሎች በእርቅ እንዲጠናቀቁ እንደሚደረጉ ይገልጻሉ።
አንዳንድ ያስተዋልኳቸው በማህበራዊ መገናኛ ብዙሃን ላይ ለምሳሌ ወደ ፍርድ ቤት ለማስኬድ ጠበቃ ቀጥረው ይህንን ጉዳይ ሲጀምሩ በእርቅ የተደመደሙ የነበሩ ኮንቴንቶችን ዲሊት ለማድረግ ግለሰቦች ተስማሙ የሚሉ አንዳንድ ዘገባዎችንም አይተናል። እሱ ላይ ያለውን ክላሪቲ ማስተማሩ ጎን ለጎን መምጣት አለበት። ያንን የማስተማር ስራ ግን ሌሎቹን እንዲማሩ ዲተረንስ ኢፌክት እንዲኖረው ሌሎቹን ይህም ላይ እንዲህ አይነት ጥያቄነት ይኖርብኛል ብለው እንዲታቀቡ ለማድረግ በመንግስት አንዳንድ በጣም ከበድ ያለ ጉዳት ያደረሱ እንዲህ አይነት ጥሰቶች በቀጥታ በማምጣት የማስተማር ሂደት አንድ ማድረግ አለበት ብዬ ነው አድቫይዝ ማድረገው።
ማህበረሰቡም ሆነ የህግ አስፈጻሚዎች በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን አውቀው ራሳቸውንም ሆነ ማህበረሰቡን ከአደጋ እንዲጠብቁ ግንዛቤ የማስጨበጥ ስራዎች በስፋት መሰራት እንዳለባቸው አቶ ሰለሞን ይመክራሉ።
የሐሰተኛ መረጃና የጥላቻ ንግግሩን ህጉ ሲወጣ በርግስ በኩል ፖሊሶችን፣ አቃቤ ህጎችን፣ ዳኞችን ለዛ የማዘጋጀት ባሉት ጉዳዮች ላይ ምክክር የማድረግ ነገር ተጀምሮ በነበረበት ጥሩ አጋጣሚ ነው ይሄ ኮንፍሊክቱ የመጣው። ኮንፍሊክቱ ከመጣ በኋላ የመንግስትን ፕራዮሪቲ የእነዚህን ተቋማት ቅድሚያ የሚሰጡበትን ነገር ስለቀየረ እንዳልኩሽ ባለፉት 2 ዓመታት በዚህ ረገድ የተሰሩ ስራዎች በጣም እዚህ ግባ የሚባሉ አይደሉም። የተነሱም ጉዳዮች በትክክል ለፍርድ ቤት ቀርበው እልባት ያገኙ ጉዳዮች ብዙ አይደሉም።
የቴክኖሎጂው በየጊዜው ተለዋዋጭነት ወንጀሎችንም እንዲራቀቁ እያገዘ መሆኑን የሚገልጹት አቶ ጄላይንም ፖሊስም በቴክኖሎጂው ታግዞ ህብረተሰቡን በተሻለ መልኩ ለመጠበቅ ጥረት እያደረገ መሆኑን በምሳሌ ያስረዳሉ።
አሁን እያንዳንዱ ህብረተሰብ በፍጥነት ወዲያውኑ ለፖሊስ ማመልከት የሚችል የሲቲዝን ኤንጌጅመንት የሚባል አፕሊኬሽን አሁን በቅርብ ጊዜ በጉግል ፕሌይ ስቶር ላይ ተግባራዊ ሆነው ህብረተሰቡ ከፖሊስ ጋር በደቂቃ እየተገናኘ የሚፈጠረው ወንጀል ሁሉ የሚያሳውቅበት መንገድ እየተፈጠረ ስለሆነ በጣም እየዘመነ ነው ያለው ማለት ነው ኢትዮጵያ ፌዴራል ፖሊስ።
ኢትዮጵያ ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት የሚፈጸሙ ወንጀሎችን ለመከላከል የቆዩና አዲስ የጸደቁ ህጎች ቢኖሯትም የጥላቻ ንግግርና ጉዳት አድራሽ ሐሰተኛ መረጃዎችን መቆጣጠር ግን እስካሁን አለመቻሏን ባለሙያዎች ይስማሙበታል። ግለሰቦች መብታቸው ሲነካ ወደ ህግ እንዲመጡ የሚያበረታቱ ትምህርቶችና አስተማሪ የሆኑ የህግ ቅጣቶች ሊኖሩ እንደሚገባም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ሩሲያ በዩክሬን ላይ የፈጸመችው ወረራ 2ኛ ዓመቱን ሊደፍን በተቃረበበት በአሁኑ ሰዓት ዩክሬናውያን ለተራዘመ ጦርነት በመዘጋጀት ላይ ናቸው። እንግዲህ ወልዴ የዚህን ዘገባ ዝርዝር ያስደምጠናል።
የሩሲያ ወረራ 2 ዓመታት ሊያስቆጥር ጥቂት ቀናት በቀረበት በዚህ ወቅት ዩክሬን በዶኔስክ ክልል ከሚገኘው አቭዲቭካ ጦሯን ለማፈግፈግ ወስናለች። በአሜሪካ ደግሞ የዩክሬን ውሳኔ የመጣው ኮንግረስ ለሀገሪቱ የሚሰጠውን እርዳታ ማሳለፍ ባለመቻሉ ነው ሲል ዋይት ሀውስ ይከሳል። ዩክሬናውያን በጀግንነት እየተፋለሙ ነው፣ ነገር ግን አቅርቦት አጥሯቸዋል ሲል ዋይት ሀውስ ይገልጻል። ዩክሬን ከአቭዲፍካ ባፈገፈገችበት ዕለት ፕሬዚዳንቷ ቮሎዲሚር ዜሌንስኪ በሙኒክ የጸጥታ ጉባኤ ላይ ንግግር አድርገው ነበር።
ዱ ኖት አስክ ዩክሬን ዌን ዘ ዋር ዊል ኤንድ አስክ ዮርሰልፍ
ጦርነቱ መቼ እንደሚያበቃ ዩክሬንን አትጠይቁ፣ ራሳችሁን ጠይቁ። ለምን ፑቲን አሁንም ጦርነቱን መቀጠል ቻለ ብላችሁ ጠይቁ።
በኪቭ የሚገኙ ዩክሬናውያን ነገሩ ከባድ ሆኖባቸዋል። የተራዘመ ሊሆን ለሚችለው ጦርነትም እየተዘጋጁ ነው። ኪቭ ኢንዲፔንደንት የተሰኘው የድረ ገጽ ጋዜጣ አዘጋጅ ኦልጋ ሩዴንኮ ጦርነቱ ከሁለት ዓመታት በፊት ሲፈነዳ በሥራ ገበታዋ ላይ ነበረች። የድረ ገጽ ጋዜጣውም ገና አንድ ወሩ ነበር።
Antony Blinken said that the invasion of Ukraine is going to start.
Antony Blinken, የሩሲያ ወረራ ከንጋት በፊት ይጀምራል ብለው ተናገሩ። ያኔ ነው ነገሩ ድንገት የምር እንደሆነ የታወቀው።
የሩሲያው ፕሬዝዳንት ቭላድሚር ፑቲን በወረራው ዋዜማ ንግግራቸውን ሲቋጩ ኦልጋ ለሥራ ዝግጁ ነበረች።
We prepared a news item saying Putin announces war against Ukraine and
አንድ ዜና አዘጋጀን። ፑቲን በዩክሬን ላይ ጦርነት አውጀዋል የሚል ልክ ንግግሩን እንዳቆመ አተምነው። በዛው ሰዓት አካባቢ ፍንዳታዎች መስማት ጀመርን።
የድረ ገጹ ጋዜጣ ለሁለት ዓመታት በተከታታይ ጦርነቱን በመሸፈኑ ኪቭ ኢንዲፔንደንት በዩክሬን በመሬት ላይ ስላለው ሁኔታ በእንግሊዝኛ ቋንቋ የሚዘግብ ዋና የመረጃ ምንጭ ሆኗል። ዓለማውም ዩክሬናውያን ለምን እየተፋለሙ እንደሆነ ዓለም እንዲረዳ ማድረግ ነው። ኦልጋ ትቀጥላለች።
It is very frustrating to be here in Ukraine and to watch all the news coming out.
እዚህ ዩክሬን ተቀምጠን የአሜሪካ ኮንግረስ ለዩክሬን የሚሰጠውን እርዳታ አለማጽደቁን በዜና መስማት በጣም ተስፋ አስቆራጭ ነው። ለነርሱ ጉዳዩ የቁጥር ጉዳይ ሊሆን ይችላል፣ ለኛ ግን ጉዳዩ የሰዩትን የተመለከተ ጉዳይ ነው።
ቮሎዲሚር ኦምሊን በዩክሬን ጦር ውስጥ ሻለቃ ነው።
We become much stronger. By arms, by people, and definitely.
ሰራዊታችን በሰው ኃይል ተጠናከረ። በርግጥም የሚያስደስት ጉዞ አልነበረም። ጦርነቱ በሁለት ወይም ሶስት ሳምንታት ወይም ወዲያውኑ የሚጠናቀቅ አልነበረም። ጊዜ ይወስዳል። ነገር ግን ሞራላችን ከፍ ያለ ነበር። ቁርጠኝነት ከሌለ ድል አይገኝም። በእኛ በኩል ቁርጠኝነታችን ጠንካራ ነበር።
በኪቭ ነዋሪዎች ጦርነቱን እንዲያከትም ተስፋ ያደርጋሉ። ዳንኤል የቬኒስት ነዋሪ ነው።
አባትና እናቴን ማየት ይሻለሁ። ውጭ አገር ነው ያሉት። እዚህ ያለሁት ወደ እነርሱ መሄድ ስለማልችል ነው።
ሌላው የከተማዋ ነዋሪ ኦሌክሲ የሚያክለው አለ።
በየቀኑ በየሌሊቱ ፍራቻ ላይ ነን። በአገራችን ሰላም እንዲኖር እንፈልጋለን። ፑቲንን አስቁመን ግዛታችንን ማስመለስ እንፈልጋለን።
ካትሪና ደግሞ የዓለም አቀፉን ማህበረሰብ ገዛ አስፈላጊነት አጽንኦት ሰጣለች።
ይህ ጦርነት ረጅም ጊዜን ይወስዳል። በጣም ያስፈራኛል። ከዓለም አቀፉ ማህበረሰብ ገዛ ዩክሬን ይህንን ትልቅ ጠላት ማሸነፍ አትችልም።
ቪኦኤ ያነጋገራቸው ዩክሬናውያን እንደሚሉት ለውትድርና የሚመለመሉ ከሆነ ተመዝግበው አገራቸውን ይከላከላሉ። በተጨማሪም የሚዋጉት ለጋራ ዲሞክራሲያዊ ሴታቸው መሆኑን ዓለም እንደሚረዳቸው ተስፋ ያደርጋሉ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ቀደም ብለው የተላለፉትንም ጨምሮ ሌሎች መረጃዎችን ለማግኘት ኦፊሳላዊ ድረገጻችንን amharic.voanews.com መጎብኘት አዘንጉ። ተስተናግዳችሁ የመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብሮን ቆይቷል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።